ጤናስጥልኝ አድማጮችና ተመልካቾች የጋቢና ቪኦኤ መሰናዷችን ከአሜሪካ ድምጽ ጀመረ። ዛሬ ምሽት ወደ እናንተ ከምናደርሳቸው ዘገባዎች መካከል ተፈጥሮንም ትውልድንም እየታደገ ያለው የጣና ሐይቁ ወጣት ይገኝበታል።
ከምን ተረስተን አሁን ዳንስ መኖሪያ ቤትም አለኝ። ዳንስ አንድ 3 ሚሊዮን 4 ሚሊዮን ሊቆጠር ሀብት አፍርቻለሁ።
የሰማችሁት አቤል ጫኔ ይባላል። የባህር ዳር ከተማ ወጣቶች በጣና ሐይቅ ዙሪያ ስራ እንዲፈጥሩ እድሉን የሚያመቻች ወጣት ነው። በሐይቁ ዙሪያ የውሃ ዳር መንገዶችንና መዝናኛዎችን በመስራት ከተማዋን የቱሪስት መዳረሻ ለማድረግ እየሰራ ስላለው ስራ በዛሬው ዝግጅታችን እናጋራችኋለን። በድጋሚ አብራችሁን እንድትቆዩ እየጋበዝኩ ወደ ቀዳሚው መሰናዶ እንሻገር። የምሽቱን ግዳችን የባህር ዳር ከተማ ወጣቶች በጣና ሐይቅ ዙሪያ ስራ እንዲፈጥሩ እድሉን ያመቻቻል። በሐይቁ ዙሪያ የውሃ ዳር መንገዶችንና መዝናኛዎችን በመስራት ከተማዋን የቱሪስት መዳረሻ ለማድረግ ይጥራል። በሐይቁ የአሳ ሀብት ላይ እርባታና ምርምር የሚካሄድበት ስፍራ በማዘጋጀትና በማራባት የጣና ስነ ህይወታዊ ሀብት እንዲሻሻልም እያደረገ ይገኛል። ለዚህ ጥረቱም የመስኩ ባለሙያዎች ምስክርነት ሰጥተዋል። በባህር ዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች የሚሰጠውንም እውቅና ለማግኘት በቅቷል። ይህ ወጣት አቤል ጫኔ ይባላል። በዛሬው የጋቢና ዝግጅታችን በጣና ሐይቅ ዙሪያ ለተሰማሩ ሰራተኞች ወጣቶች አርአያ ሰብ ሆኖን የወጣት አቤልን ትጋት እንዳስሳለን። ከወጣቱ አርአያ ሰብ አቤል ጋር ቆይታ ያደረገችው አስቴር ምስጋናው ናት። አብራችሁን ቆዩ።
ተውልዱ በባህር ዳር ከተማ የሆነው አቤል ጫኔ ወይንቶ ባደገበት የጣና ሐይቅ ላይ የሚመላለሱ ዘመናዊ ጀልባዎችን ባንክሮ እየተመለከተ መኖሩ አስመስሎ ለመስራት መነሳሳት እንደፈጠረለት ይናገራል። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ሙያ ለመልመድ በገባበት ጋራጅም የፈጠራ ተሰጥኦን አጎልብቶ የራሱን ጀልባ ለመስራት መብቃቱን ያስታውሳል። በዚህ የተበረታተው አቤል ከደንገል በተሰራ ጀልባ ወይም ታንኳ የሚጓጓዙ ሰዎችንና የጀልባ መግዣ በማጣት ያለ ስራ የተቀመጡ ወጣቶችንም ተመለከተ። ከ20 አመት በፊት ሰርቶ በድዌ በሰጣቸው ጀልባዎች ለወጣቶች እድሉን ማመቻቸቱን እንደጀመረ አቤል ያስታውሳል።
በአብዛኛው መጀመሪያ አካባቢ የማስከር ስራ ላይ ላሉት ነበር የስራ እድሉን የፈጠርኩት። ስለዚህ አንድ ጀልባ እስከ 9 ሰው ነው ማህበሩ የሚሰጣቸው። እኔ ማምረት ከጀመርኩ በኋላ ግን ወደ 7 6 5 እያለ ሄደ። እነሱ ስላሰሩ ደግሞ 3 4 እየሆኑ በግል አሰሩ። ከ25% ያነሰ ክፍያ ከፍለው ነው በስራ የሚወስዱት ነበር። ከዛ ሰርተው ነው የሚመልሱ። 2 አመት 3 አመትም ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ወስዷል።
አቤል የአሳ ማስገሪያ ጀልባ በዱቤ ሰርቶ ከሰጣቸው ወጣቶች አንዱ አቶ ገነት ዘውዴ ነው። ገነት የወቅቱን ሁኔታ መለስ ብሎ ያስታውሳል።
ማስገሪያ ጀመርኩት 86 አካባቢ ነው። ግን በዛን ሰዓት የማህበሩ ቁጥር አንድ አስተካሽ ማህበር አልፎ አልፎ የተወሰኑ ጀልቦች ነበር። በዛን ሰዓት እየተቀጠርን ነበር ነሳል። ከዛ በኋላ ጀልቦች አቶ አቤል ጫኔ የሚሰራት ሲጀምር በመጀመሪያ ለምሳሌ እኔ ከእሱ ለእኩል ተቀብዬ ስራ ነበር። ከዛ በኋላ ያው ለዱቤ ሽያጭ ተሽጦልኝ ያው አሰርቼ ስጠቀም ነበር። ግን ከምንም ተረስቼ ነው አሁን ቢያንስ መኖሪያ ቤትም አለኝ። ቢያንስ አንድ 3 ሚሊዮን እስከ 4 ሚሊዮን የሚቆጠር ሀብት አፍርቻለሁ።
ከመቶ በላይ ወጣቶች በአሳ አስጋሪነት ስራ እንዲሰማሩ እድሉን ያመቻቸው አቤል ትኩረቱን ወደ ቱሪስት ማስጎብኛ ጀልባዎች ስራ ማዞሩን ይናገራል። ዘመናዊና ለጎብኚዎች ምቹ የሆኑ ጀልባዎችን መስራቱን ገልጾ አሁንም ለወጣቱ በዱቤ ማቅረብ መቀጠሉን ያመለክታል።
አሁን በአብዛኛው ሀይቁ ላይ ያሉት ጀልባዎች እዚህ ከኔ ጋር የተመረቱ ናቸው። በምርትም ደግሞ በጣም እየተሻሻሉ ነው የሄዱት እና መጸዳጃ ያላቸው፣ የእጅ መታጠቢያ፣ መኝታ ያላቸው፣ አልጋ፣ እነዚህም ሁሉ ማደር የሚቻልበትም ጀልባዎችም አሁን አዘጋጅተናል ማለት ነው።
በመስተንግዶ ስራ በአነስተኛ ደሞዝ ተቀጥሮ ይሰራ እንደነበር ያስታወሰው ቻላቸው ጌትነት አቤል ለእርሱና ለጓደኞቹ የቱሪስት ጀልባ በዱቤ እንደሰራላቸው ይናገራል። በጀመረው የግል ስራም አሁን የአንድ ትልቅ አስጎብኝ ድርጅት ባለቤት ለመሆን መብቃቱን ያስረዳል።
አንዱን ጀልባ ዱቤን ይሰራልን፣ አንዱን ጀልባ ከፍለን ያሰራ ነው እና ከሜንቴናንስ ሞተር ከማዋስ ሞተር እስከምንገዛ ድረስ ለረጅም ጊዜ በማዋስ ጀልቦቻችን ሲበላሹ ፈጥኖ መጥቶ በመስራት ስራ እንዳናቆም በማድረግ ረገዱ ሚናው ከፍተኛ ነው። ስለዚህ በእኛ ህይወት ውስጥ ከፍተኛውን ድርሻ የወሰደና ለእኛ እድገትም ትልቁን አስተዋጽኦ ያደረገ ሊመሰገን የሚገባው ማመሰግነው ሁልጊዜም ወጣት ነው ማለት ነው።
ከልጅነት እስከ እውቀት በጣና ሐይቅ ዙሪያ የማይጠፋው አቤል አሁን ደግሞ የጣና ሐይቅን ህልውና በጠበቀ መልኩ የአሳና ሌሎች የውስጡን ሀብቶች በማልማትና በመንከባከብ ላይ ያተኮረ የመዝናኛና የምርምር አገልግሎት መጀመሩን ይገልጻል።
ሐይቁ ላይ ያለውን የዳርቻ ለአሳ ስነ ህይወት ምቹ እንዲሆን እንደምታዩ ጨፌዎች አሉ፣ ጭባ የሚባል አለ ውስጥ እንትን እና ደግሞ አሳዎች የማይፈልጉት መጤ አረሞች ነገሮች እነሱን አጸዳድቼ በመከለል የተረጋጋ የመኖሪያ ስፍራ አዘጋጀው ማለት ነው። ስለዚህ ጣና በራሱ እነዚህ የኢንደሚክ አሳ ወይም ብቸኛ ብርቅዬ አሳዎች በዓለም ላይ የሌሉ አሉ እዚህ እና እሱንም ሰው ማወቅ እንዲችል ለመመራመርም ጥናት ማድረግ ለሚፈልጉ ተቋማትም ግለሰቦችም ምቹ በሆነ መልኩ የአሳ ሀብቱ መዳበር እንዲችል። ይሄ ብቻ አይደለም፣ ኩሬው ምናልባት እስከ 3500 ካሬ ይሆናል። ከዚህ ውጭም ያለውን የዳርቻውን ደግሞ የመጠበቅም ኃላፊነት ስላለብኝ ሌሎቹንም እንግዲህ እንደዚህ በመንከባከብ አንድ የቱሪስት መዳረሻም ይሆናል። ምናልባት ባህር ዳር ለሚመጣ ሰው በዓለም ላይ የሌሉ ብርቅዬ አሳዎች አሉ የት አሉ ሲባል ውሃ ውስጥ ገብቶ እንዲያ አይደለም ምቹ ሆኖ ግን እዚህ ማየት ይችላል።
አቤል በጀመረው የምርምርና የመዝናኛ አገልግሎት አልፎ አልፎ እየተገኘው ጊዜን አሳልፋለሁ፣ ምርምርም አካሄዳለሁ ያሉን በባህር ዳር ከተማ የአሳ ምርምር ኢንስቲትዩት ባልደረባው ዶክተር በላይ አብዲሳ ናቸው።
ብዝሃ ህይወቱን ከመጠበቅ አንጻር በዛ አካባቢውን አስጋሪዎች ያሰግራሉ፣ በዚህ በመደብደብ ማለት ነው። እና እዛ አካባቢ ያሉ የብልጫ ዝርያዎችን እንደ መሸሸጊያ ነገር ያው ምንድነው እንደ ኬጅ ነገር ወይም ደግሞ የአሳ ጉሮኖ ነገር ሰርቶ እዛ ውስጥ ይገባሉ። አሁን እዛ ውስጥ በመግባታቸው የመጠበቅ እንትን አለ፣ አስተዋጽኦ አለው። እንግዲህ ትልቁ ነገር የሚጀመረው በትንሹ ስለሆነ አሁን እሱ ያደረገው ነገር የሚበረታታ ነገር ነው እና በትልቁ ደግሞ የበለጠ ቢደረግበት እንደዚ ሆነ። እንደገና አሁን እዛ አካባቢ የቀረሱ አሳዎች አሉ እና ለዚህ ለምርምር ማዕከሉም አንዳንዴ ከዋይልድ የገቡ ስለሆነ ወይም ደግሞ ከውጭ የገቡ ስለሆኑ ከእሱ ጋር የገዛን ወደዚህ ወላዳ አሳዎችን የምንጠቀምበት እንትን አለ እና በህይወት ያሉትም ማለት ነው። ከዛ አንጻር ጥሩ እንትን አለው፣ ለምርምሩም አስተዋጽኦ አለው። ይህ የሚደበቅ ነገር አይደለም።
አቤል በጣና ሐይቅ ዙሪያ ስለሰራው ከ3000 ካሬ በላይ የውሃ ዳርቻ መንገድና የመዝናኛ ጎኑ የሚለው አለ።
በብስክሌት እኔ የሰራሁት አለ። እሱን በማንቀሳቀስ ሐይቁ ዳር ቁጭ ብሎ ከመዝናናት ያለፈ ገብቶ እየተንቦራጨቁም እየነኩ ውሃውንም ጊዜን ማሳለፍ እንዲቻል ጀልባዎችን መቅዘፍ ይቻላል። በእጅ ቀዘፋ እንደ ብስክሌት መንዳት የሚቻሉ ጀልባዎች አሉ። ስለዚህ እየተዝናኑም አሳዎችንም በቅርብ እያዩ እንደዚሁ ማድረግ ይቻላል። ሁለንተናዊ የውሃ ላይ ያለ መሟላት የሚገባው ነገሮች አብረው እንዲያገለግሉ እድል አለ። የአካል እንቅስቃሴ ማድረግ ይቻላል። ስፖርታዊ እንቅስቃሴ ለማድረግም ምቹ ነው። ሐይቁንም እያዩ ሌላው ዘመናዊነትንና ተፈጥሮን አብሮ ያጣመረ የመዝናኛ ቦታ እንዲሆን ነው እንግዲህ እየሰራ ያለሁት።
ወደ መዝናኛው ስፍራ የሚወስድ መንገድ አለመኖሩ ግን ስራውን ለመጀመር እንቅፋት እንደሆነበት አቤል ያመለክታል።
ከዋና መንገድ ጋር የሚያገናኝ መግቢያ በር የለውም። በጊዜያዊነት የአሳ ምርምሩን ግቢ ውስጥ ተጠቅሜ ነው ማልፈው። እሱ ትልቅ ፈተና ነው እንግዲህ
ጉዳዩ ይመለከተዋል ከተባለው ከባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት ጽፈት ቤት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በባህር ዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች እውቅና የሚሰጠው አድዋ የባህልና የታሪክ ህብረት ባለፈው አመት የአቤል ጫኔ ስራዎች ታላቅ አሻራ እያሳረፉ እንደሚገኙ ጠቅሶ በማድነቅ እውቅና እንደሰጠው ያስታውሳል። በጣና ሐይቅ ዳር ከቱሪዝም ጋር ተያያዥ የውሃ ዳር መንገዶችንና መናፈሻዎችን ማዘጋጀት የጣናን ስነ ህይወታዊ ሀብት ለማሻሻል የሐይቁ ዙሪያ ለአሳዎች የተረጋጋ መራቢያ እንዲሆን በማድረግና ወደ ሐይቁ በመለቀቅ እንዲሁም ለከተማው ወጣቶች ከፍተኛ የስራ እድል በመፍጠር የሚሉት በተቋሙ የውቅና ስጣት የተጠቀሱ ናቸው። ለአሜሪካ ድምጽ አስቴር ምስጋናው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ የወጣቶች መሰናዶ ነው። ቀደም ሲል ያስደመጥናችሁ ዘገባ ባህር ዳር የሚገኙ ወጣቶችን የተመለከተ ነበር። አሁን ደግሞ አዳጊ ወጣቶችና በአካባቢ ጥበቃና የአየር ንብረት ለውጥ ዙሪያ የሚያደርጉትን እንቅስቃሴ እንዳስሳለን። በ16 ዓመት አዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃና የአየር ንብረት ለውጥ ጉዳይ በ12 ትምህርት ቤቶች ለሚማሩ ተማሪዎች ግንዛቤ አስጨብጧል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋር የመግባቢያ ሰነድ በመፈራረም ቀጣዩን ትውልድ በአካባቢ ጥበቃ ትምህርት፣ በአረንጓዴ ልማትና በአየር ንብረት ለውጥ ላይ ለማስተማር ላይ እንዲሁም ተጽዕኖ በመፍጠር የሚያስችል እንቅስቃሴ እያካሄደ ይገኛል። አዳጊዋ ልዕልና ኃይሉና የዋን ፕላኔት መስራች እንዲሁም ስራ አስኪያጅ አቶ ዘላለም አማረ ተማሪዎች ከልጅነታቸው ጀምሮ የአየር ንብረት ለውጥን ያገናዘበ አኗኗር እንዲያዳብሩ ማገዝ ያለውን ጠቀሜታ በተመለከተ ሀሳባቸውን አካፍለውናል። ወደዛው እንለፍ። የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች።
መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለው እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ።
ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች።
ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበር እንደዚህ አይነት ነገር ሲፈጠር።
ልዕልና 7ኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች።
እና ጓደኞቼ ነበር መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከስፖርት ቲቸር ጋር ሆነ አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ።
እንደ ክለብ ተቋቁሞ ማለት ነው?
አዎ፣ እንደ ክለብ። አዎ። እና ይሄ አፍተር ስኩል አክቲቪቲ ላይ around like 45 members
አርባ
እና ተማሪዎቹ more interested ሆኖ እዛ ትምህርት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ ትምህርት ቤት።
ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል።
አንድ አመት በፊት ነበረ ከዋን ፕላኔት ሚስተር ዘላለም ጋር የተዋወቅነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አን አግሪመንት ዌር ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ለምሳሌ
ከመዋለ ህጻናት አንስቶ እስከ 12ኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊዮን ብር በላይ በማሳባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ።
በዚህ በኩል ሰቲያ ኢንተርናሽናል ትምህርት ቤት ነኛ ያለው የትምህርት ጥራትና በዛ በኩል ደግሞ የአንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከሆሪዞንታል ጋርደን የምንለው ስለመሰለ አካባቢ ላይ የተለያዩ ጥሩት ለምሳሌ ደግሞ ፍራፍሬዎች ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ኦልሬዲ ፕሮጀክቱ ተጀምሯል።
ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው።
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱ ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት ከዛም ደግሞ የራሳቸውን ትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ።
አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። የትምህርት ቤታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺ ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔት ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱሉ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲትዩሽንስ ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆን አመጠን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው 11-12 ትምህርት ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምን 50-100-200 ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን።
አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ።
ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ ዛፎችን ቁጥር መቀን ሊቀነስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ነው። ለምሳሌ አሁን በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ አላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማጥቆ ለምሳሌ እነኚህ ጥረቶች አድርገን ተስፋ እየነባቸው ናቸው። ይህን ግን በጉልበት ወይ ደግሞ በጫና በህጎች የምታደርጊው አይደለም። ወደፊት ኦብቪየስሊ እንግዲህ አገሪቷ ህግና ፖሊሲ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያን አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎን አለ ሲመጠጣበት ነው። የዛሬ ግን ስድስት ወር ዓመት ብትጠይቂኝ ግን በቀን አንድ ሁለት ሪሳይክል ቦትል ወስጄ መጠጣትና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበረኝ። ዋንስ ግን በተቋም ደረጃ ግን ዳራያ መሆን አለበት ሲባል እኔን መለወጥ ጀምራል ብዬ አስባለሁ።
የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች።
ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገ የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ሪዘርቭ ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው።
ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዝግጅታችን ስናልፍ ደግሞ ባለፈው የካቲት ወር 16ኛ ዓመት ልጅቷን ያከበረችው ሃና ቴይለር ሽሊትስ በዩኒቨርሲቲ ኦፍ ኖርዝ ቴክሳስ የፒኤችዲ ትምህርቷን እንድትማር ጥሪ ሲቀርብላት የመጀመሪያ ዲግሪዋን ከተቀበለችበት ከቴክሳስ ዎማንስ ዩኒቨርሲቲ ደግሞ ሁለተኛ ዲግሪዋን የመቀጠል እድል አግኝታለች። ከአርባ ምንጭ የተገኘችው ትውልደ ኢትዮጵያዊቷ ሃና ቴይለር ሽሊትስ ወላጅናቷን በቲቪ በሽታ ምክንያት አጥታለች። በጉዲፈቻ ወላጆቿ ድጋፍ የከፍተኛ ትምህርት አክሊልን የተቀናጀችው ሃና ከትምህርቷ ጎን ለጎን ቲቪን ከዓለም ላይ ለማጥፋት ከሚንቀሳቀሱ ተቋማት ጋር እየሰራችም ትገኛለች። ኤደን ገረመው ከሃናና ቤተሰቦቿ ጋር ያደረገችው ቆይታ በመቀጠል ይቀርባል።
የ16 ዓመቷ ትውልደ ኢትዮጵያዊ አሜሪካዊ ታዳጊ ሃና ቴይለር ሽሊትስ ከጥቂት ወራት በኋላ የፒኤችዲ ትምህርቷን ለመጀመር በዝግጅት ላይ ትገኛለች። ይህም ከቴክሳስ ዊመንስ ዩኒቨርሲቲ የመጀመሪያዋ ሲያደርጋት ከመላው ዩናይትድ ስቴትስ ከምርጥ አስሮቹ ጎራ የሚያካትታት ይሆናል። በማህበረሰብ ድጋፍ ወይም በሶሻል ወርክ የመጀመሪያ ዲግሪዋን የተቀበለችው ሃና ከትምህርቷ እኩል የሚያሳስባት ወላጅናቷን ያጣችበት የቲቪ በሽታን መዋጋት ነው።
So I am working with Treatment Action Group as they're doing research. I want to hopefully incorporate my own research eventually.
Treatment Action Group ከሚባል ተቋም ጋር በቲቪ በሽታ ዙሪያ እየሰራሁ ነው። እኔም ቀስ ብዬ የራሴን ምርምር መጀመር እፈልጋለሁ። እኔም ሆንኩ ወላጅናቴ በበሽታው ተጠቅተን ነበር። ስለዚህ ኢትዮጵያ ውስጥም ሆነ እዚህ ዩናይትድ ስቴትስ ውስጥም ሊሆን ይችላል በየትኛውም የማደጎ ቤት ውስጥ ያሉ ሌሎች የቲቪ ተጠቂዎች ልክ እንደኔ ሁሉ ወደፊት በተለያዩ ነገሮች ላይ መሪ ሊሆኑ ይችላሉ። ስለዚህ ሌሎች ሰዎችም ተገቢውን እድል እንዲያገኙ ፈልጋለሁ። እዚህ ዩናይትድ ስቴትስ ውስጥም እኔም እንደማውቀው ጥናቶችም እንደሚያሳዩት የቲቪ ተጠቂዎች ቁጥር እየጨመረ ነው። በዚህ የተነሳ እኔን ያጋጠመኝ ነገር ሰዎችን እንዲያጋጥማቸው አልፈልግም። ስለዚህ ቲቪን በፒኤችዲም ሆነ በማስተርስ መርሃ ግብሮች ላይ የምሰራቸውን ጥናቶች ማካተት ሻለሁ። ምክንያቱም የማስተርስ ዲግሪን በዩኒቨርሲቲ ኦፍ ቴክሳስ ዳላስ ፒኤችዲን ደግሞ በቴክሳስ ወመንስ ዩኒቨርሲቲ ለመስራት እድሉን አግኝቻለሁ።
ሃናን በ2000 ዓመተ ምህረት 40 ምንጭ ውስጥ ከሚገኝ ወላጅ አልባ ህጻናት ማሳደጊያ ተቋም በህጋዊ ጉዲፈቻ አማካኝነት ወደ ዩናይትድ ስቴትስ ይዟት ሲመጡ በቲቪ በሽታ መዳከሟ እቤት መድረሷም ላይ ጥርጣሬ እንዲኖራቸው አድርጎኝ ነበር የሚሉት ዊሊያም ሽለት የምርቃቷ ቀን ስሜታዊ አድርጓቸዋል።
Our family is very open about the adoption, especially my wife and I being mixed couple, mixed race couple, white and black. So,
እኔ እና ባለቤቴ በጉዲፈቻ ሂደቱ ዙሪያ በጣም ግልጦች ነን። በተለይ እኔ ነጭ እሷ ጥቁር በመሆናችን ዘራችን የተለያየ ነው። ስለዚህ ሁልጊዜም ቢሆን የሃናን ስር መሰረት እናከብርላታለን። ከዚህ አኳያ ጥሩ ስራ ሰርተናል ያምናለሁ። እሷ ለንቀበል ስንሄድ ሁሉም ቤተሰብ ነው ወደ አዲስ አበባ የተጓዘው። ያኔ ለመጀመሪያ ጊዜ ስንቀበላት የሚያሳይ ቪዲዮም አለን። በጣም ስሜታዊ የሚያደርጉ ወቅት ነበር። ማልቀስ አልፈልግም። ነገር ግን ጅማሬውን አይተሽ ከዚያ ደግሞ ባለፈው ሳምንት አርብ ዩኒቨርሲቲው መድረክ ላይ ወጣ ከ15 ዓመታት ተኩል በኋላ ዲግሪዋን ስትቀበል ማየት በጣም የሚገርም ነው። እሷ ራሱ በጣም የምታስገርም ቆራጥ ወጣት ናት። ጥሩ ነፍስ አላት። ባለም ላይ ለውጥ ለማምጣት ቁርጠኝነቱም አላት። ሁኔታው ለመጀመሪያ ጊዜ ስናያት የነበረውን ጊዜ ወደ ኋላ እንድናስታውስ አድርጎናል። ያኔ ትንሽ በጣም በትንሹ ልትጎዳ የምትችል የምታሳሳ ነበረች። እዚህ ዩናይትድ ስቴትስ በነፍስ መድረሷ ራሱ አሳስቦናል። በዛሬው ደረጃ ላይ ደርሳ ማየት ልብ የሚያሞቅና ቤተሰቡን በሙሉ ስሜታዊ የሚያደርግ ነው።
ሃና የሽልትስ ቤተሰብ ሁለተኛ ልጅ ስትሆን ታላቅና ታናሽ ወንድም አላት። ሶስቱም ልጆች በትምህርት ደረጃቸው እጅግ የላቁ በመሆን በቴክሳስ ግዛት ታዋቂነትን አትርፈዋል። ሃናም ራሷ ይህ አሁን የሰበረችው ሪከርድ ከአመት በፊት 16 ዓመት ከ9 ወር በነበረችው ታላቅ እህቷ ሄሊ ቴይለር ሽልትስ ተይዞ የነበረ የቤተሰብ ሪከርድ ነው።
Deal, especially since my sister was the previous record holder. So I am just like,
በተለይም የመጀመሪያ ሪከርዱን ይዛ የነበረችው እህቴ መሆኗ ትልቅ ነገር ነበረው። የእህቴን ሪከርድ ለመስበር የተሻልኩት ሰው እኔ ነኝ። ቤተሰቦቼ በዚህ በያዝኩት የትምህርት መንገድ በመምጣት እዚህ በመድረሴ በጣም ደስተኛ ናቸው። እኔም በጣም ደስተኛ ነኝ። ይህንን የትምህርት ጉዞ ማድረጉ ዋና ዓላማው ሪከርድ በመስበር አሊያም ትንሿ ተመራቂ መሆን አይደለም። ዋናው ነገር የእኔ ትምህርትና እውቀት ብዙ ቦታዎች ላይ ለጥቅም መዋል መቻሉ ነው። ስለዚህ ለኔም ሆነ ለቤተሰቤ ይህ ትልቅ ነገር ነው።
እናና እህት ወንድሞቿ አብዛኛውን የትምህርት ዘመናቸውን ትምህርት ቤት ሳይሄዱ መኖሪያ ቤት ውስጥ ለእያንዳንዳቸው እንደ ባህሪያቸው በተቀረጸ ስርዓተ ትምህርት አማካኝነት ውስጥ በመማር ነው ያሳለፉት። ለዚህ ደግሞ በዋናነት የእናታቸው ጥረት ትልቁን ቦታ እንደሚወስድ አባት ዊሊያም ሽሌትስ ይናገራሉ።
Dr. Maisha Taylor, she was very focused. She grew up in Compton, California, and her mom was a nurse. Her great-grandmother was a LVN.
ባለቤቴ ዶክተር ማይሻ ቴለር በካምፕተን ካሊፎርኒያ ነው ያደገችው። እናቷም ቅድመ አያቷም ነርሶች ነበሩ እና ባለቤቴ ሐኪሙ ነች። ስለዚህ ትኩረቷ በዋናነት ትምህርት ቤት ነበረ። በቤተሰባችን ውስጥ በዋናነት ትምህርት ትልቅ ስፍራ አለው። ጥሩ ዜጋ መሆን፣ እድገት፣ ዓለምን መቀየር የሚሉት ትልቅ ስፍራ አላቸው። ስለዚህ ይህንን ለማረጋገጥ ቁርጠኞች ነበርን። ይሄ አሁን የወሰድነው መንገድ የእሱ ሀሳብ ነው። በእርግጥ አሁን የደረስንበት ስኬት የመነሻ ነጥባችን አልነበረም። ምክንያቱም የነበረው በመላ ቴክሳስ እንደሚታወቀው የህዝብ ትምህርት ቤቶች እንብዛ ናቸው። የኛ ልጆችም ጥሩ ውጤት እያመጡ አልነበረም። ከዚያ ለልጆቹ መማሪያ ምቹ የሆነ ስፍራ አዘጋጅተን ሁሉንም ነገር ማድረግ ትችላላችሁ ስንላቸውና ለነሱና ለነሱ ብቻ የሆነ የትምህርት ስርዓትን ስንቀርጽ ልጆቹ ስኬታማ ሆኑ።
ሃና ቴይለር ሽልትስ ቀጣይ የትምህርት ትኩረቷ በማህበረሰብ ሳይንስ ዙሪያ ቢያተኩርም እስካሁን ድረስ የምትገባበትን የትምህርት ዘርፍ አለመምረጧንም አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የምሽቱ የጋቢና መሰናዷችን ይህን ይመስል ነበር። ዘገባዎችን ካሰናዱ በሁሉም ስፍራ በሚገኙ ባልደረቦቻችን ስም እሰናበታለሁ። መልካም ምሽት።